Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምጽ በዛሬ ምሽት ስርጭታችን ከሚደመጡት መካከል
ወንጮኔ ማደጎ ስርዓት በተለያዩ ምክንያቶች ፓርላማ ወስኖ በሚያቆምበት ጊዜ የሀገር ውስጥ ማደጎን በደንብ ለማስፋፋት ነው የሚል ነው። ግን እንደምናየው መረጃው በ2076 ባደራ 3 በጉድፈቻ እንዲሁም ደግሞ በ2008 5 ባደራ ብቻ የሄደበት ነበር።
ኢትዮጵያ ለዜጎቿ ብቻ የፈቀደችው የጉድፈቻ ስርዓትን ይዘትና ተግዳሮቶች ከሚመለከተው መሰናዶ የተወሰደ ነው። ቆየት ብሎ ይደመጣል።
ስናሳይ በእውነት ያውን አመት እኛ እናሸንፋለን ብለን አልደመጥ። ከብዙ አይነት ከጤና ብቻ ስላልሆነ ከትምህርት ከፋይናንስ ስለሆነ አየነውና ዋው ለካ እንደዚህም አለ አለም ብለን አለን።
ዶክተር ውለታ ለማን የሰማናት በርካታ ዓለም አቀፍ የቴክኖሎጂ መስክ ውድድሮችን እያሸነፈ ስላለው የቴክኖሎጂ ግልጋሎት በምሽቱ ታጫውተናለች። ከትግራይ ክልል ጦርነት ሸሽተው በጎረቤት ሀገር ሱዳን የተጠለሉ ስደተኞችን ሁኔታ የሚቃኝ ዘገባን ጨምሮ ሌሎች ጉዳዮችም በምሽቱ ይዳሰሳሉ። ሀብታሙ ስዩም መሰናዶውን በመምራት ኤልያስ አስማረ በማቀናበር አብረናችሁ እናመሻለን። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። አድማጮች እንደምን አምሽታችኋል? የተባበሩት መንግስታት ድርጅትና የአፍሪካ ህብረት አራተኛ አመታዊ ጉባኤ በኢትዮጵያ ወቅታዊ ጉዳይና በሌሎች የአህጉሪቱ የሰላምና ጸጥታ ጉዳዮች ላይ ውይይት ማድረጉን የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስታወቁ። ሰላም የሰፈነባት ኢትዮጵያ ለህዝቧና ለመላው ለአፍሪካ ቀንድ ቀጠና ብልጽግና አስፈላጊ መሆኗን ተነጋግረንበታል ብለዋል። በተያያዘም ዋና ጸሐፊው የኮቪድ-19 መከላከያ ክትባት ለአፍሪካ በትክክል ካልተዳረሰ በየትኛውም የዓለም አካባቢ ወረርሽኙን በስኬት መታገል አይቻልም ሲሉም አሳስበዋል። በኢትዮጵያ የሰሜን ክልል የቴሌኮሙኒኬሽን አገልግሎት የተቋረጠው ከተቋሙ ውጪ በሆኑ አካላት በተለያዩ ጣቢያዎች ላይ በተፈጸሙ የማሰናከል ድርጊት ነው ሲል ኢትዮ ቴሌኮም አስታወቀ። በ14 ቀናት ውስጥ ብቻ በሀገሪቱ የተለያዩ ተቋማት ላይ ወደ 40 ቢሊዮን ያህል ጊዜ የሳይበር ጥቃት ሙከራ መፈጸሙን የዘረዘረው የኢትዮ ቴሌኮም መግለጫ ህወሓትን በጥፋት ወንጅሏል። የጥቃት ሙከራዎቹ በመንግስት ተቋማት፣ በትምህርት፣ በፋይናንስ፣ በመገናኛ ብዙሃንና በቴሌኮም መሰረተ ልማት ላይ ያነጣጠሩ እንደነበሩም መግለጫው አብራርቷል። በትግራይ ክልል ሙሉ ለሙሉ የቴሌኮም አገልግሎትን ለመመለስ ጥረት ላይ መሆኑንም ኢትዮ ቴሌኮም ጨምሮ አመላክቷል። ህወሓት በበኩሉ ለጥፋቱ የኢትዮጵያ መንግስትን ተጠያቂ በማድረግ ውንጀላውን ያስተባብላል። የኮቪድ-19 ወረርሽኝ በተመለከተ በህብረተሰብ ውስጥ እየተስተዋለ ያለው ከፍተኛ ቸልተኝነትና መዘናጋት ችግር እየፈጠረና በቫይረሱ የሚያዙ ሰዎች ቁጥርም እንዲጨምር ምክንያት እየሆነ ነው ሲሉ ኮቪድ-19 ዳግም ትኩረት እንደሚያሻው የጤና ሚኒስትር ዶክተር ሊያ ታደሰ አሳሰቡ። ወደ ህክምና ማዕከላት ከሚገቡት ታማሚዎች በየዕለቱ በአማካይ ከ300 በላይ የሚሆኑ ሰዎች ወደ ጽኑ ህሙማን ክፍል ይገባሉ ያሉት ዶክተር ሊያ ታደሰ ከህሙማን ብዛት የተነሳ በአዲስ አበባ የሚገኙ ተቋማት ህሙማንን የመቀበል አቅም እያጡ መምጣታቸውን ገልጸዋል። ዘገባውን ያደረሰን ሞክታር ጀማል ነው። ባለፉት 5 ወራት ውስጥ በአማራ ክልል 300,000 የሚጠጉ ሰዎች በወባ በሽታ ወረርሽኝ መጠቃታቸውን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አስታወቀ። በየሳምንቱ 23,000 የሚጠጉ ሰዎች እንደሚጠቁ የገለጹት ኢንስቲትዩቱ ለወረርሽኙ መባባስ የህብረተሰቡ መዘናጋት ዋና ምክንያት ነው ተብሏል። በተመሳሳይ በደቡብ ክልል በዳብሮና ቤንች ሸኮ ዞን 3 ወረዳዎች በተከሰተ የኮሌራ ወረርሽኝ 10 ሰዎች መሞታቸውን የክልሉ የጤና ቢሮ አስታውቋል። 371 ሰዎች በወረርሽኙ መያዛቸውንና ሕክምና እየተደረገላቸው መሆኑንም የደቡብ ክልል ጤና ቢሮ ጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና የስራ ሂደት ባለቤት ለአሜሪካ ድምጽ አስታውቀዋል። በጥቂት ሳምንታት እድሜ የአውሮፓ ህብረትን ለቃ የምትወጣው እንግሊዝ ከአውሮፓ ህብረት ጋር የያዘችው የንግድ ድርድር በመጪዎቹ ጥቂት ቀናት ውስጥ ከመቋጫው ላይ እንደሚደርስ የብሪታንያ የውጭ ጉዳይ ሚኒስቴር ዛሬ አስታወቀ። ሁለቱ ወገኖች ከአንዳች ስምምነት ላይ የመድረስ የመቻላቸው እጣ የተመናመነ ስለመሆኑም ግን ሁለቱም ይስማማሉ። ሁለቱ ወገኖች ለፊታችን እሁድ የቆጠሩት ቀነ ገደብ የመጨረሻው መጨረሻ መሆኑን የተናገሩት የውጭ ጉዳይ ሚኒስቴር ዶሚኒክ ራብ እርግጥ መቼም ቢሆን ግን አበቃ ብሎ መደምደም አይቻልም ሲሉ ሲሉም አክለዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ትኩስ መረጃዎችን ለማግኘት ሐሳባችሁንም ለማጋራት ቪኦኤ አምሃሪክ ጥሩ አማራጭ ነው። ተጠቀሙበት። ወደ ቀዳሚው ዘገባ እናምራ። ዌብ ሰሚት በየዓመቱ በፖርቹጋል ሊዝበን የሚደረግ ከዓለም ትልቅ የቴክኖሎጂ ጉባኤዎች መካከል አንዱ ነው። በዚህ ጉባኤ ላይ አዳዲስ የቴክኖሎጂ ፈጠራዎችና አሰራሮችን ይዘው የሚመጡ ባለሙያዎችም ይወዳደራሉ። ዘንድሮ ከተወዳደሩት 700 ያክል የፈጠራ ስራዎች መካከል አሸናፊ ሆነው በሕክምና መረጃ አሰጣጥ ቴክኖሎጂ ላይ የሚሰራው ላሊበላ ግሎባል ኔትወርክስ ያቀረበው ስራ ነው። የተቋሙ መስራችና ኃላፊ የሆነችው ዶክተር ውለታ ለማናት አመሻሹን ከሊዝበን በስልክ መስመር አግኝቻት ነበር። ዶክተር ውለታ ለማ እንግዳችን ለመሆን ስለፈቀድሽ በመጀመሪያ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ ሀብታሙ። ቴንክ ዩ።
በመጀመሪያ እንግዲህ በዌብ ሰሚት ፔጅ አዳዲስ የፈጠራ መስኮች ዘርፍ ላይ አሸናፊ ስላደረገች በጃክማ ፋውንዴሽን በሚደገፈው የአፍሪካ ንግድ ጀግናዎች ምርጥ 20 ሰዎች ውስጥም ካስመደበሽ ስራ ይዘት ጋራ በተገናኘ ጥቂት እንነጋገር። ምንድን ነው ስራው? ምን አይነት አገልግሎት ውስጥ የሚሰጥ ነው ለዚህ ሽልማትና ክብር ያበቃሽ?
እኛ የሰራ ነው የጤና መረጃ በቀላሉ ዲጂታይዝ የሚያደርግ ነው። ማለት ከአንድ ሰው ከቀበሌ የሚሆን ከጤና ኬላም ይሁን ከሆስፒታልም ከገጠርም በገጠር ካሉትም ሄልስ ክሊኒኮችም ሊሆን ይችላል፣ ወይም ደግሞ ትልልቅ ሆስፒታሎች አዲስ አበባ ወይም ትልልቅ ከተማዎች ያሉት ላይ በሙሉ አንድ ሰው ከበሩ ጋር ሆስፒታል ወይ ክሊኒክ ሲገባ ጀምሮ እስከሚወጣ ድረስ ያለውን ሲስተም በቀላሉ ዲጂታይዝ የሚያደርግ ሲስተም ፈጠረ። መፍጠራችን ብቻ አይደለም ለሽልማቱ ያበቃል። የፈጠርንበት ሲስተም በጣም አዲስ ቴክኖሎጂ ነው። እኛው ነን የሰራነው፣ ኢትዮጵያኖች ናቸው የሰሩት። ኤሌክትሮኒክ ሲስተም ብዙ ሀገር አለ፣ ግን እኛ የሰራነው ሲስተም እኔ እስከማውቀው የተሰራበት ሲስተም እኔ አፍሪካ ላይ ያለ አይመስለኝም እስከማውቀው ማለት ነው። እና በሱ እሱም ስለሰራን በጣም ኢዚ የሆነ ያለ ፕሮግራመር ሲስተሙን ፍሌክስብል ሆኖ ሆስፒታሎች፣ ጤና ኬላዎች እና ጤና ጣቢያዎች እንዲጠቀሙበት የሚያደርግ ሲስተም ስለሰራ አባይ ሲኤችአር ብለነዋል ሲስተሙን። ኮኔክትድ ሄልስ ሬኮርድ ሲስተም፣ አባይ ኮኔክትድ ሄልስ ሬኮርድ ሲስተም።
እንግዲህ ይሄ አባይ ሲኤችአር የሚባለው የሕክምና መረጃዎችን ማደራጃና ማሳለፊያ መርሃ ግብር ለመጀመር መነሻ የሆነሽ ምክንያት ምንድን ነው? የተጠቃሚዎችስ የቀደመ ውጣ ውረድን በማስቀረት ረገድ ምን ያክል ደግፏል ብለሽ ታስቢያለሽ?
እኔ ኢትዮጵያን ሄልስ ኬር ሲስተም ውስጥ አንድ 16 ዓመት ሰርቻለሁ። ዓለም ላይም አንድ 28 ዓመት ሰርቻለሁ። በ16 ዓመት ውስጥ በጣም ብዙ የሰራሁት ጤና መረጃ ላይ ነው። ተማሪዎችን በማሰልጠን ብዙ ብዙ ልጆች እንዲወጡ አድርጌያለሁ እና ሲስተምም መፍጠር ችለን ነበረ። ግን የትልቁ ችግር ያየ ነው ሲስተም፣ ኤሌክትሮኒክ ሲስተም የመጀመሪያ አይደለም። አሁን እንደ ካምፓኒ ነው እንጂ በፊት ፕሮፌሰር ሆኜ ሰርቻለሁ። ግን የስንሰራ ለዛሬ 10 ዓመት እንደዚህ በፊት የሰራ ነው ሲስተም ነበረ እና ብዙ ብዙ ቦታ ላይ ኢትዮጵያ ውስጥ ገብቶ ነበር። ግን ትልቁ ችግር የተማርነው ከዛ ምንድን ነው፣ ፍሌክስብል አልነበረም። አንድ ነገር አንድ ክሊኒክ ወይም አንድ ሆስፒታል ይችን ቀይሩልን ብሎ ሲል ብዙ ፕሮግራመሮች ያስፈልጉታል፣ ገንዘብ ያስፈልጋል ፕሮግራመሮችን ለመቅጠር እና እነሱ በሚፈልጉት ፍጥነት መቀየር አልቻሉም። ለምሳሌ ያለ ኤግዛምፕል ብሰጥ አንድ ሆስፒታል ለምሳሌ ዛሬ ያለው ለህብረተሰቡ የሚሰጠው አገልግሎት ምን ሊሆን ይችላል? የትልልቆች ሕክምና፣ የትንንሾ የልጆች ሕክምና ሊሆን ይችላል አንድ ሆስፒታል እና እናቶች ማዋለድ ያለው ሆስፒታል ይሆናል። በፊት በነበረው ሲስተም እሱ ሰራን እንበል። ከዛ ያ ሆስፒታል በጣም ኤክስፓንድ ያደረገና የአጥንት ምርመራ ጀመረ፣ የጥርስ ምርመራ ጀመረ፣ የአይ ምርመራ ጨመረ እና እዛ ላይ ሲስተም ክፍተቱ ሲባል ኤክስፓንድ ለማድረግ በጣም ከባድ ነው። ከባድ የሚሆነው ደግሞ ለምንድነው? ብዙ ሰው መቅጠር አለብን፣ ፕሮግራመሮች፣ ዶክተሩና ነርሱ ወይም ደግሞ ትንሽ አይቲ ያለው ሰው እሱን ያለ ፕሮግራሚንግ መቀየር አይችልም ነበር። 4 ዓመት በፊት ነው ይህን ካምፓኒ ከፈት ነው። ከዛ ሁሉ 10 ዓመት ኤክስፒሪየንሳችን ብዙ ዓለም ካየነው አሜሪካንም ጭምር ካየነው እኛ ምናልን ለኢትዮጵያ እንደዛ ብዙ ፕሮግራመሮች የሚያስፈልጉት ለመቀየር አንፍሌክስብል የሆነ ሲስተም አይሆንም። ስለዚህ ለአፍሪካም ማለት ይሄ ነው። ስለዚህ ቀላል አድርገን ኦቶሜት የሚያደርግ ሲስተም መፍጠር እንችላለን ብለን ተነሳ። ስንጀምረው ከባድ መስሎን ነበር። 2 አመት ነው የፈጀብን። እውነትም አሁን አረግ ነው። ስለዚህ አሁን ለምሳሌ ኮቪድ ነበር። አሁን ቅዱስ ጴጥሮስ ሆስፒታል ሲስተሙ ገብቷል አዲስ አበባ። እና ኮቪድ ሲመጣ ሆስፒታሉ በሙሉ ፔሽንቶች ወደ ሌላ ሆስፒታል ሄደው የኮቪድ ሆስፒታል ሆነ። የዛን ጊዜ ምን ጠየቁ? ልባካችሁ የኮቪድ ፔሽንቶች የምናከምበት ኤሌክትሮኒክ ሲስተሙን በፊት የሰራችሁልን አይነት ግን አሁን ደግሞ ለኮቪድ ስሩ አሉ። በበፊት ሲስተም በሰራ ነው ቢሆን ኖሮ 6 ወርም ይፈጃል። በአስር ቀን የሰራ ነው። በአስር ቀን የኮቪድ ሲስተሙን ይሄ አሁን ዲዛይን ባረግ ነው። ቅድም ለአንድ ሰው ስገልጽ ነበረ እኛ የልብስ ሰፊዎች ኢትዮጵያ ውስጥ ሲንጀር መሽን አላቸው። ለኤሌክትሮኒክ ሲስተም ሲንጀር እንደሰራ ነው እኛ። እና በዚህ ነው አሁን ቀላል ሲስተም ስለሆነና እንደዚህ ልንሸለም የተቻለው።
ዶክተር ውለታ፣ ኢትዮጵያ በቴክኖሎጂው መስክ ገና ጅምር ላይ ናት። ጥቂት የማይባሉ ወጣቶች የፈጠራ ችሎታችንን ለማሳየት የሀገሪቱ የቴክኖሎጂ መስክ አግዶናል ይላሉ። በአንቺ ግምገማ ወጣቶች በዓለም አቀፍ ደረጃ ተወዳዳሪ ይሆኑ ዘንድ ምን መደረግ አለበት? ከራስሽ ልምድ በመነሳት ከዓለም አቀፍ ተፎካካሪዎች መላቅ የሚቻለውስ እንዴት ነው?
ትልቁ ችግር ኢትዮጵያ ለአዲስ ካምፓኒ ለስታርታፕ እንግዲህ በውጭ ስታርታፕ ለምንለው ኮንዱሲቭ ኢንቫይሮንመንት የለም። አይረዱም። ገንዘብ ያስፈልጋቸዋል ለመጀመር። አሜሪካና እንግሊዝ ምናምን ስታርታፕ ስትጀምር ገቨርንመንት ይረዳሃል፣ ብዙ ካምፓኒዎች ይረዱሃል፣ ትንሽ ገንዘብ ይሰጠዋል፣ ባንኮች ሎን ይሰጠዋል። ኢትዮጵያ ውስጥ ልጆቹ በጣም አሪፍ በጣም ምርጥ የሆኑ ልጆች አሉ፣ ግን ለመጀመር ገንዘብ ያስፈልጋቸዋል እና አሁን የለም። እኛ ራሳችን ከኪሳችን አውጥተን ከዘመድ ከምን ሰብስበን ነው እዚህ የደረስ ነው። እንግዲህ እኔ ዶክተር ነኝ፣ ያለኝን በሙሉ ቤቴንም አስይዤ ነው በነገራችን ላይ ይህን ለመጀመር የቻልኩት። እና ለብዙ ወጣቶች ይህ በጣም ከባድ ነው። አንድ ሁለተኛ ችግሩ ደግሞ ምንድን ነው? ኢንተርናሽናል ኤክስፖዠር የለም። እኛ ራሳችን እዚህ ስብሰባ ይሄ ዌብ ሳሚት የሚባለው በአመት 70,000 ሰው ይመጣበታል። ፕላስ ላስት የር ሄደን ነበረ ስራችንን ለማሳየት። ስናሳይ በእውነት የአሁኑ አመት እኛ እናሸንፋለን ብለን አልገመትም ነበር። ምክንያቱም ከብዙ አይነት ከጤና ብቻ ስላልሆነ ከትምህርት ከፋይናንስ ስለሆነ ኤክስፖዠር ስናገኝ አየነውና ዋው ለካ እንደዚህ ማለ አለም ብለን አለን። እኛ የአሁኑ አመት ያለፉ አመት ሰዎች አበረታቱን። አይናችን ስለተከፈተ ስላየን ለምን አትሞክሩትም አሉ። በእውነት የአሁኑ አመት ስንሞክረው እናሸንፋለን ብለን አይደለም። በፕሮጀክታችን በጣም እንተማመናለን፣ ግን ይሄ ፕሮሰሱን አናውቀውም እኛ እንኳን። ስለዚህ ወጣቶች ኢትዮጵያ ውስጥ ያሉ ኤክስፖዠር የላቸው። ብሬኑ ስለጠፋን አይደለም፣ የሚፈጥሩት ነገር ስለጠፋ አይደለም። አንደኛ ገንዘብ የለም። ኢንካሬጂንግ ኢንቫይሮንመንት ለስታርታፕ የለም። ኢትዮጵያ ውስጥ ብቻ አይደለም፣ አፍሪካም ውስጥ ነው። ግን አንዳንድ ሀገሮች አፍሪካ በጣም የሚሻሉ ሀገሮች አሉ። ሁለተኛ ነገር ደግሞ ኤክስፖዠር በጣም እየተወዳደርክ መሸነፍ ምንም ችግር የለው። ከዛ ትማርና ትሆናለህ። እኛ ላስቴር ባናየው ፕላስ በጃክማ ተወዳድረን ደግሞ 20 ድረስ ስንደርስ በጣም ብዙ ነገር ተምረናል። ምንድን ነው ዓለም የሚፈልገው? እንዴት ነው ጃጆች እንዴት ነው ምንድን ነው ይቅርታ ዳኞቹ ምን አይነት ነገር ነው የሚጠይቁ? ምንድን ነው መዘጋጀት ያለብን? ይህንን ለልጆቻችን ለወጣቶቹ ለፈጣሪዎቹ የሚገባ የሚያስተምራቸው ነገር ያስፈልጋል። እንደሱ ከሆነ እኔ በእውነት በፈጠራ ምንም እተማመናለሁ። አልኩ እኮ የኛ የሰራ ነው እኛው ነን። አበሻን የሰራው ወጣቶች ልጆች ናቸው ኢትዮጵያ ውስጥ የሰሩት።
ዶክተር ውለታ፣ በተለያዩ ጊዜያት ያገኘሻቸውን ሽልማቶችና እውቅናዎች የሚመለከት ሰው መንገዶች ሁሉ አልጋ በአልጋ የሆኑልሽ ይመስለዋል። በእርግጥ ዓመታትን በተሻገረ የጤና ዘርፍ ህይወትሽ ውስጥ ፈታኝ ነገሮች አልነበሩም ወይ?
በጣም ብዙ ፈታኝ ነገር አለ። ግን ኢትዮጵያዊ መሆን በጣም የሚገርም ነገር መሆን አለበት። ምክንያቱም ብዙ ጊዜ እንደማይቻል ያቃተኝ ጊዜ ሆስፒታሎች እየሄድኩኝ ወረቀቱን እያየው የሚጣለውን ወረቀት የሰውን ፔሽንት ዴታ ሳይ የምችለውን እየሞከርኩኝ ዲሞራላይዝ የሚያደርግ ብዙ ነገር አለ። ግን መቀየር የምንችለው አሜሪካ ተቀምጠን ወይም ዩሮፕ ተቀምጠን አይደለም። ችግሩ ያለው ሀገራችን ነው። ችግሩ ያለው አፍሪካ ላይ ነው። ስለዚህ አፍሪካ ላይ ለመቀየር ደግሞ አልጋ በአልጋ ሁሉ ነገር ቢሆን ኖሮ ሌሎቹ መተኮ ይቀይሩት ነበር። እኛ ግን ተስፋ መቁረጥ የለብንም። እኔ ደግሞ በተፈጥሮዬ እኔ እግዚአብሔር የሰጠኝ ነገር ነው ብዬ ልበል፣ ተስፋ አልቆርጥም። ለምን እንደሆነ አላውቅም። አንዳንዴ እኮ ለራሴም ምን አለ ተስፋ ብትቆርጭ ላለው፣ ግን አልቆርጥም። አይ ቢሊቭ በኢትዮጵያዊ ታለንት አምናለሁ። አይ ብዙ ችግር አለ፣ እሱ በጣም ይገባኛል። መውደቅ መነሳት ብዙ ይበዛበታል። ግን ለመፍጠር የምንችለው ትልልቅ ነገር ማድረግ ስንችለው መውደቃችን አለ። መውደቅ ምንም ችግር የለውም፣ ከወደቅን በኋላ በመነሳት ነው። እና በቅርብ ጊዜ አንድ ነገር ብያለሁ። ሰው ውስጥ ሁላችን ውስጥ ጂን የሚባል ነገር አለ። ጂን ኮድ ሲያየት እኔ ውስጥ ጊቭ አፕ የሚለውን ሚስ አድርጓል ብያለሁ። እና እውነቴን ነው አይ ካንት ጊቭ አፕ ተረስቼ ጊቭ አፕ እንኳን ላድርግ ግን ለማሊያ ነው ጊቭ አፕ ማድረገው በኢትዮጵያ ላይ ኢምፖስብል። ስለዚህ ልክ ነው፣ ከባድ ነው፣ ተስፋ መቁረጥ የለም። ግን ደግሞ ስናሸንፍ ያለው ፊሊንግ ያለው አይ ዶንት ነው ይህ ነው በጣም ደስ የሚለው። እንዳልኩት አሜሪካና እንግሊዝ ተቀምጦ ማሸነፍ ይቀላል። አፍሪካ ላይ ኢትዮጵያ ላይ አንደገ ሰርቶ ማሸነፍ ደግሞ በጣም በጣም ደስ የሚል ነገር ነው።
የመጨረሻው ጥያቄ ስለ ሴት ልጆቻችን ስለ እህቶቻችን የሚያወራ ነው። ሴቶች በቴክኖሎጂው መስክ ያላቸው ተሳታፊነት ከወንዶች ጋር ሲነጻጸር በተለይ ኢትዮጵያ ውስጥ አናሳ ነው። ይሄን ለማስተካከል መደረግ አለባቸው የምታያቸውን የተወሰኑ ሀሳቦችን አጋሪ።
በጣም እውነት ነው አሉ። ትንሽ ትንሽ አሁን በአይቲ ቢዝነስ ውስጥ እየገባ አይቲ ትምህርት ውስጥ እየገቡ ናቸው። ሴቶች ኢንካሬጅመንት ያስፈልጋቸዋል። ስፔሻሊ ደግሞ ሲድ ፋንድ ትንሽ ገንዘብ እንዲጀምሩ ያስፈልጋቸዋል። ሴቶች ወደ ቴክኖሎጂ እንዲማሩ በጣም መግፋት አለብን። ኮታውንም እኔ እንግዲህ ኮታ እንዳለ ባላቅም ሞር ቢሰጥ ለሴቶች እና ሞር ቢገቡ ደስ ይለኛል። ግን የሴቶች ቢዝነሶች ደግሞ ኢንካሬጅ እንዲሆኑ ተስፋ እንዳይቆርጡ ይቻላል። እኔ የሁሉ ስናደርግ ይቻላል ብዬ ስላሰብኩ ነው። ፕላስም ቤተሰቦችም ልጆቻቸውን ሴቶች ልጆቻቸውን እንዲያጠነክሩ እኔ አባቴ ሴቶች ምንም ነገር ይችላሉ ብሎ ስላሳደገኝ ነው። እናቴ አገር ቀይሪ ብላ ስላለችኝ ነው ይህንን እዚህ ድረስ ለመድረስ የቻልኩት። እና በሴቶች ይችላሉ፣ እህቶቻችን ትችላላችሁ። ግን ገቨርንመንትም ፕራይቬት ሴክተርም ብዙ ሴቶች ወደ አይቲ ወደ ቴክኖሎጂ ወደ ሳይንስ እንዲገቡ መንገዱን ማስተካከል አለብን። ከወጡ በኋላም ደግሞ ዝም ብለው እንዳይቀሩ ለእነሱ ለኢኮኖሚስ ገብተው ኮንትሪቢዩት እንዲያደርጉ የስራ እድል እንዲሰጣቸው ትንሽ ካፒታልም ቢሰጣቸው ስፔሻል በእውነት መስራት ይችላሉ ብያለሁ። ግን ዋናው የውስጥ ጥንካሬ ነው። እንችላለን፣ ምንም ቢመጣ እንችላለን ብለው ካሰቡ እንችላለን።
ዶክተር ውለታ እንግዲህ አንቺ እያልክ ጥራኝ ያልሽኝ እንጂ የጀመርሻቸው ስራዎች አንቱ የሚያስብሉ እንደሆኑ አምናለሁ። እጅግ በጣም አመሰግናለሁ። ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሻለሁ። መልካም ምሽት ይሁንልሽ።
ቴንኪዩ ሀብታሙ፣ ቴንኪዩ። እግዚአብሔር ይባርክ። በጣም አመሰግናለሁ።
ከኢትዮጵያ በጉዲፈቻ ወደ ተለያዩ ሀገራት ይወሰዱ የነበሩ ሕፃናት በሚደርስባቸው የማንነት ቀውስና በአሳደጊዎቻቸው በሚደርስባቸው በደል ምክንያት የውጭ ጉዲፈቻ ሙሉ በሙሉ ከታገደ 3 ዓመታትን አስቆጥረዋል። በዚህ ምክንያት የሀገር ውስጥ ጉዲፈቻ እያደገ መሆኑን የአዲስ አበባ ሴቶችና ሕፃናት ቢሮ ቢያስታውቅም በዘርፉ የሚሰማሩ የበጎ አድራጎት ድርጅቶች ግን እድገቱ ጅማሮ እንጂ በቂ አይደለም ይላሉ። ይህን የሀገር ውስጥ ጉዲፈቻ ያለበትን ሁኔታ በተመለከተ ስመኝሽ ቆየ ከቤተሰብ አገልግሎት ማዕከል መስራችና ዋና ስራ አስኪያጅ ተፈራ ኃይሉ ጋር ቆይታ አድርጋለች።
ወላጅ አልባ ወይም ረጅ የሌላቸውን ህጻናት በጉዲፈቻ ወስዶ ማሳደግ የሀገሪቱ ባህል መገለጫ ሆኖ ኖሯል። ነገር ግን በተለያዩ ጊዜያት ያጋጠሙ እንደ ረሃብ የመሳሰሉ ተፈጥሯዊና ሰው ሰራሽ አደጋዎች የህብረተሰቡን አቅም በማዳከማቸው የሀገር ውስጥ የጉዲፈቻ ባህልም አብሮ ተቀዛቀዘ። በአንድ ወቅት የብዙ ተቋማትና ግለሰቦች የገንዘብ ምንጭ የነበረው የውጭ ጉዲፈቻ በፍጥነት ማደግም የሀገር ውስጥ ጉዲፈቻውን ጭራሽ አጠፋው። ከ1992 ዓ.ም አንስቶ የውጭ ጉዲፈቻ እስከታገደበት 2009 ዓ.ም ከ40,000 ኢትዮጵያውያን ህጻናት በላይ በጉዲፈቻ ወደ ውጭ ሀገራት ተወስደዋል። በአሜሪካ ብቻም ከ16,000 በላይ ኢትዮጵያዊ ህጻናት እንዳሉ መረጃዎች ያሳያሉ። በኢትዮጵያ ጉዲፈቻ ዙሪያ ለበርካታ ዓመታት የሰራውና ሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ማዕከል የተሰኘው በጎ አድራጎት ድርጅት መስራችና ስራ አስኪያጅ የሆነው አቶ ተፈራ ኃይሉ በጉዲፈቻ ወደ ውጭ የሚወሰዱ ህጻናት የሚያጋጥሟቸው የነበሩ ችግሮችን እንዲህ ይገልጸዋል።
በአብዛኛው የማንነት ጥያቄ ላይ ችግር አለው። ማለትም ወደ ተለያየ አገር አውሮፓ፣ አውስትራሊያ፣ ካናዳና አሜሪካ በመጡ ጊዜ የመጀመሪያውና ትልቁ ነገር አዲስ ቤት፣ አዲስ ሽታ፣ አዲስ ትዕዛዝ፣ አዲስ መመሪያ፣ ከቤት አለመውጣት፣ ልጆቹም ያላቸውን የቋንቋ አለመቻል፣ ለልጆቹ በቤተሰባቸው ውስጥ በሚኖሩበት ጊዜ ሌሎች በስማቸው ሌሎች ጓደኞቻቸው ጋር የሚጠሯቸው ያማንዱ ችግር ነበር። ሌላው ደግሞ በሁለት ነጮች መሃል ወንድሞቻቸው ነጮች ሆነው እነሱ ዛ መሃል ላይ በመገኘታቸው እንደዚህ ደግሞ ማይክሮ አግሬሽን የሚባል ነገር አለ። አንቺ በእውነት ከዚህ ነው የተወለድሽው? ከአንቺ ከዚህ ነው የተወለድሽው? የሚልም ነበር። ከዛም በኋላ ግን ጥቁና ዋንኛው የኢንተርናሽናል ችግሮች የነበሩት ኢትዮጵያውያን ወጣት ልጆችንም በማደጉ ይሄዱ ስለነበረ ያንን የአሜሪካን ወይም የአውሮፓን ወይም ደግሞ የካናዳና የአውስትራሊያን ባህሉን ባለማወቃቸው ምክንያት ብዙ ችግሮች ይፈጠራሉ ማለት ነው።
እነዚህን ጉዳቶች መሰረት አድርጎ መንግስት ከ2009 ዓ ም ጀምሮ የውጭ ጉዲፈቻ እንዲታገድ አድርጓል። የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ የቅርብ መረጃ እንደሚያሳየው ግን ኢትዮጵያ ውስጥ ከ4.5 ሚሊዮን በላይ ወላጅ አልባ ህፃናት ይገኛሉ። አቶ ተፈራም መንግስት የወሰደው ድንገተኛ እርምጃ እነዚህን ህፃናት ያላገናዘበ ነበር ይላሉ።
ወንጮን የማደጎ ስርዓት በተለያዩ ምክንያቶች ፓርላማ ወስኖ በሚያቆምበት ጊዜ የሀገር ውስጥ ማደጎን በደንብ ለማስፋፋት ነው የሚል ነው። ግን እንደምናየው መረጃው በ2007-2006 ባደራ 3 በጉዲፈቻ እንዲሁም ደግሞ በ2008-2005 ባደራ ብቻ የሄደበት ነበር። ከዛም በኋላ በ2009 በማደጎ 150 በ2010 ደግሞ 138 ባደራ 148 ሄደ። በጣም አናሳ የሆነበት ካላት ሀገሪቷ በተለይ ካላት የ5.5 ሚሊዮን ህጻናት ችግረኛ ህጻናት በተለይ እንደውም አሁን በአሁኑ ሰዓትም ሊጨምር ይችላል የሚልም አለ። ምክንያቱም በጦርነቶችና በዚህ በረሃብም በተለያዩ ምክንያቶች
ቁጥሩ እንደሚያሳየው የውጭ ጉዲፈቻ ከታገደ በኋላ የሀገር ውስጥ ማደጎ በተወሰነ ደረጃ ጭማሪ አሳይቷል። ነገር ግን ኢትዮጵያ ውስጥ አስቸኳይ እርዳታ ከሚፈልጉ ወላጅ አልባና በኢኮኖሚ ችግር ውስጥ የሚኖሩ ህጻናት ቁጥር አንጻር በአሁኑ ሰዓት ብቸኛ አማራጭ የሆነው የሀገር ውስጥ ማደጎ ዙሪያ ገና ብዙ ሊሰራ እንደሚገባ አቶ ተፈሪ ያስረዳል።
በሀገር ውስጥ ማደጎ የማደጉ አንደኛ በጣም በሚገርም ሁኔታ ልጆች በባህላቸውንና ታሪካቸውን አውቀው የሚያድጉበት ማህበረሰቡም እንደሌላው ጊዜም ወይ ዘሩን ወይ ቀለሙን ወይ ንግግሩን ቋንቋውን ስሙ አይቶ የማይለይበት በጣም ጥሩ የሆነ ችግረኛ ልጆችን በተለይ ተጥለው የሚገኙ ልጆችን እንደራስ አድርጎ የማሳደግ እናትና አባት የሌለውን ልጅ እንደራስ አድርጎ የማሳደግ በማይድን በሽታ ለተያዙ ወላጆችን ልጆች እንደራስ አድርጎ የማሳደግ እንዲሁም ደግሞ በከፍተኛ የኢኮኖሚ ችግር ውስጥ ያሉትን ቤተሰቦች እንደራስ አድርጎ በማሳደግ ልጅ የሌለውን ቤተሰብ እና ቤተሰብ የሌለውን ልጅ አንድ ላይ በማምጣት ቤተሰብን መመስረት ነው አዶፕሽን የሚባለው።
የሀገር ውስጥ የማደጎ ሂደት ከመፈለግ ይጀምራል ይላል አቶ ተፈራ። የሴቶችና ህጻናት ቢሮ ባስቀመጠው መስፈርት መሰረትም ህጻናትን በማደጎ መውሰድ የሚፈልጉ ሰዎች ኢትዮጵያዊ መሆናቸውን የሚያሳይ መታወቂያ፣ በቂ ገቢ እንዳላቸው የሚያሳይ ማስረጃ፣ የህክምና ማረጋገጫ፣ የጋብቻ ማስረጃና የድጋፍ ደብዳቤ የመሳሰሉ 10 መስፈርቶችን ማሟላት ይኖርባቸዋል። ሴንተር ፎር ፋሚሊ የተሰኘው የተፈራ ድርጅትም ህብረተሰቡን ስለ ጉዲፈቻ ከማስተማር አንስቶ ኢትዮጵያዊ ጉዲፈቻ አድራጊዎች አስፈላጊውን መስፈርት አሟልተው እንዲገኙ በማገዝ ይሰራል።
5 ነገሮችን ለማድረግ ነው የተነሳ ነው። አንደኛ በቃ ያሉትን ባህላዊውን ሃይማኖታዊውንና የህጉን መሰረት ያደረገውን የማደጎ ስርዓት በማሳወቅና በማስተማር የበለጠ ማህበረሰቡ ኢንቮልቭ እንዲያደርግ፣ ሁለተኛ እነዚህ ማህበረሰቦች ደግሞ ከወሰኑ እኔ ማሳደግና ማገዝ ፈልጋለሁ ካሉ እውቀትን መሰረት ያደረገ የማደጎ ማህበረሰብ በመፍጠር ምዝገባ እንዲያከናውኑ ማድረግ፣ ሶስተኛ ደግሞ እነዚህ በማደጎ ለመወሰድ የተዘጋጁ በህጻናት ማሳደጊያ ውስጥ ያሉት ህጻናትን ደግሞ እነሱንም እንደዚሁ እድሜያቸው የገፋውን ልጆች ከ18 ዓመት በላይ ሆነውን ስራ የሚያገኙበትን ነገር በማመቻቸት ለሰራተኞቹ ደግሞ የህጻናት አያያዝና አጠባበቅን በማስተማር የተሻለ ጤነኛ ህጻናትን ከተማረና እውቀት ካለው የማደጎ አድራጊ ቤተሰብ ጋር በማገናኘት ጽድት ያለ መረጃ ጤናማ የሆነ ልጅና የተማረን የማደጎ አድራጊ ቤተሰብን ፈጥረን እቺ በሀገራችንን ችግር እንፍታ ነው።
ፍላጎቱ ኖሮ ወላጆች መጥተው ህጻናትን ከወሰዱ በኋላ ለህጻናት መደረግ ያለበት እንክብካቤም የዛኑ ያክል ትኩረት ሊሰጠው ይገባል። ህጻናት ከተወሰዱ በኋላ ኑሯቸው ምን ይመስላል? ከቤተሰቦቻቸው ጋር ምን ያክል ተላምደዋል? ደስተኞች ናቸው ወይ? የሚሉትን ነገሮች ለሚደረገው ክትትልስ ኃላፊነት የሚወስደው ማን ነው? ወላጆችስ ለዚህ ያላቸው እውቀት?
በማደጎ ከተወሰዱ በኋላ ሁለት ነገር መጠየቅ አለበት። የት ናቸው? ያሉበትስ ሁኔታ ምን ይመስላል? ይሄ ሪፖርት በየአመቱ የሚሰጥ የፖስት ፕሌስመንት ሪፖርት ይባላል። ከማደጎ በኋላ ልጆቹ የትና እንዴት ናቸው እስከ እድሜው 21 አመት እስኪሞላ ወይም ደግሞ ከቤት በኢትዮጵያ ኮንቴክስት ከቤት እስኪወጣ ድረስ ያለው ማለት ነውና በእድሜያቸው ከ21 አመት በላይ የሆኑትን ጥያቄ ይጠይቃሉ። ማን ነኝ ብለው መጠየቃቸው ስለማይቀር ግልጽነቱ እንዲኖር መማማር የሚያስፈልጋል። በተለይ ትልቁ ስራ ልጆችን በማደጎ ለመውሰዱ ሳይሆን በተለይ ከማደጎ በኋላ ሊደርሱ የሚችሉትን ነገር ትምህርት በማስተማር መረጃዎችን በማቅረብ ሕክምና አገልግሎትን በመስጠት ፖርት ኔትወርኮችን በመፍጠር በተለይ እርስ በርሳቸው የማደጎ አድራጊ ቤተሰቦች አንድ ላይ እንዲመጡ ልጆቹም አደልት አዳፕቲስ እድሜያቸው 21 ዓመት በላይ የሆኑትም አንድ ላይ እንዲመጡና እንዲነጋገሩ በአገራችን የማደጎ ስርዓት ላይ ምክክርና ውይይት እንዲደረግ አሁን የተጠየቀው ጥያቄ በጣም ወሳኝና መሰራት ያለበት ነው።
የሀገር ውስጥ ማደጎ አቶ ተፈራ በሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ድርጅት ውስጥ ትኩረት ሰጥቶ የሚሰራበት ጉዳይ ነው። ህብረተሰቡ በጉዲፈቻ ዙሪያ ያለውን እውቀት ከማጎልበት አንስቶም እስከ ድህረ ማደጎ አገልግሎቶች ድረስ ለመስራትም ከሴቶችና ህጻናት ሚኒስቴር ጋር አብሮ በመስራት ላይ እንደሚገኝ አቶ ተፈራ ይገልጻል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። በትግራይ ክልል አስተዳደር ህወሓትና በፌዴራል መንግስት መካከል የተፈጠረውን ግጭት ሸሽተው ወደ ሱዳን የተሰደዱ ኢትዮጵያን አብዛኞቹ አሁንም ድረስ ከቤተሰቦቻቸው ጋር እንደተለያዩና ያሉበትን ሁኔታ እንደማያውቁ እየተናገሩ ይገኛሉ። የአሜሪካ ድምጿ ሄዘር ማርዳክ ምስራቃዊ ሱዳን ኡም ራኩብ ካምፕ በመገኘት በዚያ የሚገኙ ስደተኞችን ሁኔታ ቃኝታለች። ኤደን ገረመው እንደሚከተለው ታቀርበዋለች።
በሱዳን የስደተኞች ካምፕ ውስጥ ያሉ እናቶች መንገዳቸው ላይ ብዙ አስክሬን እንደነበረና የህፃናት ልጆቻቸውን አይን መሸፈን እንደነበረባቸው ይናገራሉ። አሁን ድረስ የአራት ዓመት ህፃናት ሳይቀሩ መንገዱን የሞላውን የሟቾችን አስክሬን ካዩ በኋላ ሰዎችን ማገደላቸው የሚሉ ጥያቄዎችን እያቀረቡ ይገኛሉ። ሱዳን ውስጥ የሚገኙት ካምፖች ከ46,000 በላይ የሚሆኑ ከትግራይ ክልል የመጡ ኢትዮጵያውያን ስደተኞችን እያስተናገዱ ይገኛሉ። እስካሁን ድረስም እለት እለት በመቶዎች የሚቆጠሩ ስደተኞች ድንበር ይሻገራሉ። ብዙዎቹም ተመሳሳይ የሆኑ አሰቃቂ ታሪኮችን ነው የሚናገሩት። በኡምራኩባ የስደተኞች ካምፕ ውስጥ የምትኖረውና በ40ዎቹ የእድሜ ክልል የምትገመተው ሀዋ ተስፋዬ በሽሽት ላይ እያለች እጅግ ብዙ አስክሬኖችን እንዳየች ትናገራለች።
I saw so many people die. The situation became so difficult.
በጣም ብዙ ሰዎች ሞተው ተመልክቻለሁ። የነበረው ሁኔታ በጣም ከባድ ስለነበር መሸሽ ነበረብን። ይህን መሰል መከራና ሞት አይተናናውቅም።
በጥቅምት ወር ማገባደጃ ላይ በተጀመረው ግጭት ምክንያት ብዙዎች ተፈናቅለዋል። በስደተኞች ካምፕ ውስጥ የሚሰሩ ባለሙያዎች ታዲያ የስደተኛ ካምፖቹ በቂ የሆነ የምግብ አቅርቦቶች የላቸውም ይላሉ። ናዲር ኢብራሂም አህመድ በኡምራክባ የስደተኞች ጣቢያ የስነ ምግብ ዳይሬክተር ናቸው። እሳቸው እንደሚሉት በተለየ ሁኔታ የምግብ ድጋፍ የሚያስፈልጋቸው እጅግ ብዙ ሰዎች ቢኖሩ እነሱንም ጭምር በበቂ ሁኔታ መደገፍ አልተቻለም።
There is not enough food for them, especially cases. The pregnant women, the lactating women, TB cases.
ለሁሉም የሚሆን በቂ ምግብ የለንም። በተለይ ደግሞ ከስደተኞች መካከል ቅድሚያ ሊሰጣቸው የሚገቡ አሉ። እርጉዞችና የሚያጠቡ እንዲሁም የቲቪ ህመምተኞች ሁሉ አሉ። ነገር ግን ለነሱ ሁሉ የሚበቃ ምግብ የለም።
እጅግ ብዙ ሰዎች ግጭቱን በሚሸሹበት ወቅት ከቤተሰቦቻቸውና ከቅርብ ሰዎቻቸው ጋር ተነጣጥለዋል። አሁን ታዲያ ከቤተሰቦቻችን ጋር በህይወት ባንገናኝስ የሚል ስጋት ውስጥ ወድቀዋል። ወይዘሮ ንግስቲ ተስፋ ማርያም ከግጭቱ ሲሸሹ ከልጃቸው ጋር እንደተጠፋፉ ይናገራሉ።
I wasn't near my 18-year-old son.
ግጭቱ ሲጀመርና ሰዎች መሮጥ ሲጀምሩ ከ18 ዓመት ልጄ ጋር አብሬ ነበርኩ። መድፍ መተኮስ ሲጀምር እኔም ተነስቼ መሮጥ ጀመርኩ። ነገር ግን ብቻዬን ነበርኩ። ልጄ ከኋላ ያልነበረም። በቃ ምንም ያስኩት ነገር የለም። ይችን የለበስኳት ልብስ ብቻ ነው ይዤ የመጣሁት።
አሁንም ድረስ ባለው የመገናኛ ብዙሃንና የሰብአዊ ድጋፍ መቋረጥ ምክንያት በግጭት ቀጠና ውስጥ ስላሉ ሰዎች በእርግጠኝነት የሚታወቅ ነገር የለም። ነገር ግን እጅግ ብዙ ሰዎች ያስቸኳይ ጊዜ የሰብአዊ ድጋፍ እንደሚሹ እየተነገረ ይገኛል። በዚህ የተነሳም ውጥረቶች እለት እለት እየተባባሱ ነው። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
አብረን ስላመሸን ደስ ብሎናል። ሀብታሙ ዝዩን በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። ሰለሞን አባተ ደግሞ የዕለቱ መርሃ ግብር አርታኢ ነበረ። መልካም ምሽት ይሁንላችሁ።